በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከዕለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። በኦሮሚያ ባሌ ዞን ራይት ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ መግለጻቸውን ዘግበናል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ ያረጋግጠዋል። በአንድ ቀን በተካሄዱ ጥቃቶች ከ10 ያላነሰ ቁጥር ያለው ሰው መገደሉንም እማኞች ለቪኦኤ ገልጸዋል። ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ሰሞኑን መዛመቱ ተሰምቷል። እነዚህን በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየተካሄዱ ናቸው የተባሉ ግጭቶችን አስመልክቶ ሰሞኑን በብዙ ጥረትም ሳናገኛቸው ቀርተን ከነበሩ የሶማሌ ብሔራዊ ክልላዊ መንግስት ባለስልጣናት መካከል የክልሉን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤልን ትዝታ በላቸው ትናንት አግኝታ አነጋግራቸው ነበር። ያደረገችላቸው ቃለ ምልልስ ቀጥሎ ይቀርባል።
የኢትዮጵያ ሶማሌ ብሔራዊ ክልል መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ኢድሪስ እስማኤል አመሰግናለሁ በቅድሚያ። እና ዛሬ
አመሰግናለሁ።
እሺ፣ እግዜር ይስጥልኝ። ዛሬ ሁሉ ሳይቀር ምስራቅ ሐረርጌ ጉርሱም ወረዳና ጭናክሰን ውስጥ ከፍተኛ ጦርነት ተከፍቶብናል ነው የሚሉት እዛ አካባቢ የሚኖሩ ለምሳሌ የባቢሌ ነዋሪዎች፣ እንዲሁም የዋጭሌ ከተማ በጎፋ አካባቢ የሚገኙ እናም ሰው እንደተገደለ ከሶስት ቀናት ጀምሮ በተከፈተው ጦርነት የባቢሌ ወረዳ ህዝባዊ አገልግሎት ኃላፊ አቶ ሰላድ መሐመድ በተያዙ በሁለተኛው ቀን እንደተገደሉ ነው ያለውና ምንድን ነው በሶማሌ ክልልና በኦሮሚያ ክልል መካከል ውጊያው የተነሳበት ምክንያት?
ያው ጥሩ፣ አሁን በዚህ ላይ መልስ መስጠት የፈለግነው እኛ በኦሮሚያ በኩል የተሰጠው መረጃ በሞያሌ በኩል ያልሻቸው አንዳንድ ቀበሌዎች በእነዚህ ላይ ነበር ያለው ነገር ያልሽና በእነዚህ ደግሞ እመጣበታለሁ። ስለዚህ
አሁን ዛሬ የተከሰተውን ሊነግሩኝ ፈቃደኛ አይደሉም ማለት ነው?
ኖ፣ አሁን በስራ ምክንያት ቢዚ ስለነበርኩኝ የተጠናከረ መረጃ በዚህ እንደሆነ ያልሽኩ የዛሬው ነገር ግን በዛኛው ባለው ያለውን መረጃ ለህዝቡ እንድታደርሱ ነው።
እንግዲህ በዛኛው ባለውም የኦሮሚያ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ አሁን የሶማሌ ክልል ልዩ ፖሊስ በተለያዩ የኦሮሚያ ቀበሌዎች በሙሉ ትጥቅ መጥቶ ህዝብ ላይ የሚያካሄደው ጥቃትና ግድያ ከረፈረንደሙ ጋራ የተያያዘ አይደለም ነው የሚሉት እና ለዛ ያሉት መልስ ምንድን ነው?
ያው ሰምቼው ነበር አቶ አዲሱ የተሰጠው አስተያየትና መልስ በእውነቱ በጣም የገረመኝ። እንደዛ ያለ መረጃ ሲጀመር በፌደራል መንግስትም በጸጥታ አካላትም በሁለቱም ክልል ልዩ ፖሊስ ህዝብ ላይ ጥቃት እያረገ ነው ሰላማዊ የሚል ነገር አልተገመገመም። እሱም ከእውነት የራቀ ነው የሚል ነገር ነው ያለው። ተጨባጭ ሁኔታም ያ ነው።
የትኛውን ነው የሚያስተባብሉት? ልዩ ፖሊስ አይደለም ኦሮሚያ ውስጥ ጥቃት እያካሄደ ያለው ነው የሚሉት ወይንስ ጥቃት ጨርሶ አልተካሄደም ነው?
እሱን የምነግርሽ 100% ምልሽ ከእውነት የራቀ የተፈጠረ ወሬ ነው።
የትኛው?
የክልሉ ልዩ ፖሊስ ኦሮሚያ ውስጥ ገብቶ የሚለው ነገር ጥቃት እያደረገ ነው ያለው ነገር 100% ከእውነት የራቀ ነው።
ነገር ግን ሰው እየሞተ ነው። ኦሮሞዎቹ እንደውም የሚሉት በፌደራል ኃይል የታጠቀና ሙሉ የጦርነት መሳሪያ ያለው ነው ልዩ ፖሊስ። አሁን ደግሞ ዛሬ የምንሰማው ምንድን ነው? አልሱና የተባለ የሶማሌ ሪፐብሊክ ውስጥ የሚንቀሳቀስና ከሶማሊያ መንግስት ትዕዛዝ እቀበላለሁ የሚል ኃይል ነው ኦሮሚያ ውስጥ እየተንቀሳቀሰ ያለው ነው የሚሉት። 400 ወታደሮች ያሰለፈ ወደ ዋጭሌ ከተማ 100 ወታደሮች የላከ ወደ ጎፋ ደግሞ 300 ወታደሮች የላከ ለዚህም ደግሞ ማስረጃ የተማረኩ በሻለቃ ደረጃ ማዕረግ ያላቸው ሰዎች የተማረኩ አሉ።
ወደ ዋናው ሰቢ በመጣልሽ ይሻላል። ይሄ በአጠቃላይ ፎልስ አክዩዜሽን ነው። ይሄ ወንጀል ነው ያለውን ነገር በተጨባጭ ያለውን ነገር ምንድን ነው የሚባለው ጅራፍ ራሱ ገርፎ አይነት ነገር ሊሆን አይገባም። ሲጀመር በአጠቃላይ በዳዋ ዞን ላይ የተከሰተ የነበረው ነገር ምንድን ነው? የዚህ አካባቢ አርብቶ አደር ህዝብ ነው በግጦሽ ባንዳን ነገር ቢተሽነሳችን ነበር ያና በአካባቢ የሚፈታበት ሁኔታ ነበር። በአሁን ሰዓት ግን እየተፈጠረ ያለው ነገር ምንድነው? ይሄ ክልል በአጓራባች አካባቢ ያሉት ማህበረሰብ አብሮ እንዳይኖሩ ሰላም እንዳይሆኑ የተደረገ ትልቅ ጥፋት ነው። አንድም ቀበሌ ላራገጥልሽ ወዳለው የኢትዮጵያ ሶማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጹሃን ላይ የፈጠረው ነገር የለም። እያንዳንዱ ቀበሌ ላይ ዘልቆ ገብቶ ነው ንጹሃን ላይ ጥቃት ሲያደርጉ የነበሩት። ሌላው ቀርቶ ጭካኔ የተሞላው የታጠቁ ኃይሎች በኦሮሚያ በኩል የመጡ ኃይሎች ናቸው ጥቃት ሲፈጽሙ የነበሩ። ጸረ ህዝብ ድርጊቶች ነበር ሲፈጸም የነበሩ።
የት ቦታ ተጨባጭ እያደረጉልኝ? አቤት ተጨባጭ ያርጉት።
ለምሳሌ አሁን በሞያሌ ወረዳ ላይ ብቻ በጫሙቅ መለብ አይጎ ሃሮ ከደዋ በዚህ ወረዳ ብቻ ዘልቆ ገብቶ ንጹሃንን ጨፍጭፎ አቃጥለው ከተማ ሙሉ መሰረተ ልማት የሚባል ነገር አጥፍቶ የዳስፖራ ኢንቨስትመንት የሰሩት በአጠቃላይ አውድሞ የሄዱበት ሁኔታ አለ።
ማን ናቸው?
ጭካኔ የተሞላበት ሁኔታ። ጉደት ወረዳም ለምጣለሽ፣ እነሲብ፣ ሚኒ፣ ሮማ፣ ቢረዲማ፣ ቢረዲሞ፣ መልካ ከጉባ ዛሬውን ዋጭል ያልሹ ራሱ ወረዳና ጥቃት ያደረጉበት ሁኔታ አለ።
ማን ነው ይሄን የሚያደርገው?
ፌደራል መንግስትም የሚመለከተው ሚኒስተር መስሪያ ቤት መከላከያ ሁሉ የኛም የኢትዮጵያ ሶማሌ ክልል ከፍተኛ አመራር ባሉበት ቦታ ይሄ ነገር ተገምግሞ አንድም ወረዳ በኢትዮጵያ ሶማሌ በኩል ተላልፎ ሄዶ እዛ እንትን ያለበት ነገር የለም። ሌላው ቀርቶ ሰሞኑን ወደ 123 ኬትም በመኪና ጭነው ለዚህ ጥቃት ህዝብ ለማስጨፍጨፍ ሲያመጡ ተገልግጦ ነው። ሌላው ቀርቶ እርስ በርስ ባለመታወቃቸው ኬትም እየመጡ እየተፈጁ ነው ያሉ ባለመታወቅ።
አቶ ኢድሪስ
ጸረ ሰላም ኃይል መጥቶ ይህን ጥቃት ህዝብ ላይ ንጹሃን ህዝብ ላይ ችግር እየፈጠረ እንደሆነ ማንም ያወቀው ሀገር ያወቀው ነው።
አሁን ለምሳሌ ስለ ዘረዘሯቸው ግድያዎች፣ በእሳት ማቃጠል፣ ንብረት ማውደም እገሌ የእገሌ ጦር ነው ይሄንን ያደረገው፣ ኦፒዲዮ ነው፣ ህዝቡ ነው ይሄንን የሚያደርገው፣ ማን ነው ያደረገው?
ይሄን ነገር ያደረገው ህዝቡ ሰላሙን ተቀብሎ አርፎ በተቀመጠበት። ምክንያቱም የኢትዮጵያ ሶማሌ ህዝብ ከማንም በላይ ሰላምን የሚያውቅ ነው። የሰላምን እጦት በትክክል የተቀጣበት ነው። ጸረ ሰላም ተብሎ በክልል ሌብል ተፈርጆ በዚህ ተስማምተን አርፎ በተቀመጠበት ሰዓት ተደራጅቶ ራሱን ለጥቃት ራሱ ተዘጋጅቶ ነው ህዝቡን እያጠቃ ያለው።
ማን
ትክክለኛ ኦነግ የጃዋር በተለይ ለጃዋር ተላላኪ የሆኑ ተደራጅቶ ነው በሲስተም ውስጥ ያሉ። ይሄ ነው በህዝቡ ላይ ጥቃት እየፈጠረ ነው።
እሺ፣ ኦሮሚያ ክልል ውስጥ ተደራጅቶ የሚንቀሳቀሰው ኦነግ ነው ብለዋል። የክልሉ ሰዎች እየተገደልን ነው የሚሉት ደግሞ አልሱና የተባለ ሶማሊያ ውስጥ የሚንቀሳቀስ የሶማሊያ ሪፐብሊክ ውስጥ የሚንቀሳቀስ ከሶማሌ መንግስት ትዛዝ እቀበላለሁ የሚል ነው ብለዋል። ይሄንን የኦሮሚያ ኮሙኒኬሽንስ ቃል አቀባይ አጨርሱን
ሪፈረንስ አርጎ ኤል ሻዳም ሪፈረንስ አርጎ ራሱ የሚያቀርበው ነገር በጣም የሚያሳዝን ነው። ማህበራዊ ሚዲያ ላይ የሚቀመጠውን ነገር ነው ሪፈረንስ እየተደረገ ያለው። አይቻለሁ፣ በፌስቡክ በራሱ ፔጁ ላይ ያስቀመጠውን እኮ አይቻለሁ።
ማ
ሶማሊና ሶማሊያ ብሎ እንደ ሀገር ሉዓላ አውቆ ራሱ ያስቀመጠበት ሁኔታ አለ። ሲጀመር አንድ ሶማሌ የታጠቀ ኃይል አልፎ ሲገባ የኢትዮጵያ መከላከያ ሰራዊትና ድንበር የሚጠብቀው የት ነው ያለው?
እሱን እንግዲህ
የሶማሌስ መንግስት መጥቶ ወታደር መጥቶ እዚህ ህዝብ ላይ ጥቃት ሲያደርግ ይሄ ከምን አንጻር ነው? ምን አይነት አገላለጽ ነው? ከአንድ የኢትዮጵያ የክልል ከፍተኛ አመራር እንዲህ አይነት አገላለጽ ይገለጻል ወይ? ይሄን ነው ሪፈረንስ እያደረግሻለሁ። ሲገርመው ደግሞ ፎቶሾፕ ነው፣ ታወቀ ነው እኮ።
አቶ ኢድሪስ በየቦታው በጎፋ በሞያሌ በጭናክሰን የምናነጋግራቸው ነዋሪዎች አርብቶ አደሮች ሰው ሞተብን፣ በየቀኑ 10 ሰው 12 ሰው ከዛ በላይ ነው የሚሞተው እና ሰሞኑንም ባለስልጣን እንደሞተ የኦሮሚያ ክልል ባለስልጣን እንደሞተ ነው የሚሉት። ምንድን ነው እነኚህ ከሶማሊያ ሪፐብሊክ የሚመጡ? አቶ አዲሱ አረጋ በፌስቡካቸው ላይ ያደረጉትን ብቻ አይደለም
ሹና ከሪያል ሹ የግለሰብ አሁንም ውደት ውስጥ መልካዲ ነው። ቤቱን ያቃጠሉ ሰውዬ ነው አለ በህይወት። ስልኩን ሰጥቼሽ ልታገኝ የምችው ግለሰብ ነው። የሀገራችን ድንበር ይሄን ያህል ክፍት ነው እንዴ? የታጠቀ ኃይል ከሶማሊያ መጥቶ የሚያጠቀው?
እሱን እንግዲህ እሱን የፌደራል መንግስትም እንደ አንድ ኃላፊነት ያለው መንግስት የፌደራል መንግስትም ይጠየቃል። ምክንያቱም አሁን የሌላ የሶማሊያ ሪፐብሊክ ኃይሎች ገብተው የኢትዮጵያ ዜጎችን ያጠቁ ነው የሚለው ወሬ መጣራት አለበት። የርሶ ክልል ኃላፊ የሚሆነው ልዩ ፖሊስ ለሚባለው በፌደራል ኃይል ይታገዛል ለሚባለው ፋሬን
ነው የሚነግርሽ? ማን ነው የሚነግርሽ? ማን ነው የምታደምጥ?
ዜጎች ህዝብ ነው የምናነጋግረው።
ነገር ነው ወን ክሬዲቢሊቲ ያለውን ነገር ለምንድነው
በየእለቱ
ደረጃ ማታረጉት?
እርሶ የአዲሱ አረጋን ኢንተርቪው በእኛ ዜና ላይ ከሰሙ የአርብቶ አደሮቹን የአርሶ አደሮቹን ስሞታ አልሰሙም እንዴ?
ፋብሪኬትድ ነው። ከሰላሙ በኋላ እኮ ሰው እኮ ራሱን እኮ መከላከል ላይ ነው የነበረው እኮ።
አንድ ሁለት ጥያቄ ልጠይቆት። ጠቅለል አርገው በጀዋርና በኦነግ ይመራል ያሉት ኃይል ተደራጅቶ መሳሪያ ኖሮት ከመቼ ጀምሮ የትኞቹ የሶማሌ ክልል ውስጥ ገብቶ ስንት ሰው እንደገደለ እስቲ ጠቅለል አርገው ይንገሩኝ።
እንግዲህ የላለፉት 2 አመት በኢትዮጵያ የነበረው ሁኔታ የታወቀ ነው።
ምንድነው
ሰዓት እነ ጀዋርና ኦነግና የሱ ሐሳብ የሚደግፉ ሲያራሙድ የነበሩት ሀገሪቷ ሲፈጽሙ የነበረውና ምን ያህል ችግር እንደተፈጠሩ ግልጽ ነው። ከዚህ አንጻር የሶማሌ ክልል የኢትዮጵያ ሶማሌ ክልል ህዝብ እና መንግስት የነበረው ሮልና የሀገሪቷን ሉዓላዊነት ከማስጠበቅና ሲስተሙ ፌደራሊዝምና ህገ መንግስቱን ዲፌንድ ከማድረግ የተሰራውን ነገር ሲሰራ የነበረው እስከ ውጭ የነበረው ቆሞ ዘብ ሲቆምበት የነበረው። ከዚህ አንጻር ጆሃር ምንድን ነው ሲያስተላልፍ የነበረው ነገር? አንደኛ ትልቁ እንቅፋት የሆኑት እነዚህ ናቸው።
ጥያቄን አልመለሱልኝ።
ልመጣልሽ ነው።
እሺ።
ከዚህ አንጻር ያሰቡት ዋናው አላማ ኢትዮጵያን ለማተራመስ ዋናው እዚህ አካባቢ ችግር መፍጠር የሚቻለው አርብቶ አደሩ አካባቢ ያለው ቦርደሩ ላይ ነው ከሚል አንጻር እዛ ጋር ስትራቴጂ የተወሰደ ነገር ነው። እዛ ጋር ነው ህዝቡን ለማጋጨት የሚሞክረው። ህዝቡ ግን ያውቀዋል ይህን ነገር።
ጥያቄን አልመለሱም። የጠየቅኩት ጥያቄ ከመቼ ጀምሮ ነው ይሄ በኦነግ እንዲሁም በጀዋር ታጠቀ ያሉት ኃይል የታጠቀ ወታደር መጥቶ የሶማሌን ክልል የመታው? በኦሮሚያ በኩል ሰሞኑን ስንዘግብ ኖረናል። ከመቼ ጀምሮ ነው ጥቃት የጀመረው? ስንት ሰው ሞተ? የት ቦታ ሞተ?
እሱ ነው ያው ኮምፓይል ሆነ በሌላ ጊዜ እንትልሻል። ይሄን አገር ግን
እንዴት አቁም ይሄ ኃይል ይሄን ሁሉ ቤት አቃጠለ፣ አሰቃቂ ግድያ ፈጸመ የሚሉት ኃይል እስካሁን የተጠናቀረ የሞተውን የሶማሌ ክልል ህዝብ ቁጥር ሊነግሩኝ አይገባም እንዴ አቶ ኢድሪስ?
እሱም ልነግራችሁ እችላለሁ። ይሄ ግን ያለው የተደራጀ ኃይል ነው። በቃ ምንም ጥርጥር የለውም። ታጥቆ ህዝብ ለመፍጀት ንጹሃንን ለመፍጀት የመጣ ኃይል ነው።
እንግዲህ ከኦሮሚያ በኩል እኛ የምንሰማው ካለፉት 2 ሳምንታት ጀምሮ እያየለ ነው የመጣው። ኢፒአርዲኤፍ ስልጣን ከያዘ ጊዜ ጀምሮ ሶማሌ ክልልና ኦሮሚያ መካከል ግጭት ይካሄዳል። በ97 ዓመተ ምህረት ደግሞ ሬፈረንደም ተካሂዶ ተስማምተው ተለያይተዋል። አሁን ግን እያየለ መጥቷል ይሄ ጥቃትና በየቦታው ባለፈው በጭናክሰን፣ በባሌ ጎፋ በሚባል አካባቢ በተለያዩ ቦታዎች ሰዎች ይገደላሉ። በተጨባጭ ከሶማሌ ክልል የተገደሉትን ሰዎች ይሄ የታጠቀ ኃይል ገብቶ ገደለ የሚሉትን እንዲያስረዱኝ ፈልጌ ነው።
አሁን በቁጥር በአሃዝ እንድነግርሽ ካልሆነ በስተቀር ያለውን ሁኔታ በደንብ ገልጬልሻለሁ። ማንም ሄዶ እንገደል የለም። መጥቶ ነው መከላከል ስራ ነው ሲሰራ የነበረው። ያ የሚያሳየው ከሌላ አካባቢ ተሰባስቦ መኪና ተገልብጦ እኮ ሰው እያለቀ ነው።
ምን አይነት መሳሪያ የያዙ ናቸው እነዚህ የተሰባሰቡ ሶማሌ ላይ ጥቃት የሚከፍቱት? ምን አይነት
መሳሪያ ነው የያዙት? ምን አይነት በቃ የተደራጁ ዝግጁ የሆኑ ብዙ ጊዜ ሲዘጋጅ ሰው ሰላም ነው ብሎ ቁጭ ባለበት ተዘጋጅቶ ለማጥቃት የመጡ ትላልቅ መሳሪያ ያዙ ሳላ ሲጠቀሙ ነበር የሚለው በሌላ እንትን ልነግርሽ እችላለሁ። ያለው ሪያሊቲ ይሄ ነው። በሁሉም ቦታ ነው የምልሽ።
የኦሮሞ ነጻነት ግንባር ለመሆናቸው ምን ማስረጃ አሉት?
እሱም መታቂው ተቀመጡ ተቱ በድርጊታቸው ይታወቃል ነው። ይሄ በቃ ጸረ ሰላም ያላቸው ድርጊትና አስተሳሰብ እንደሆነ ምንም ጥርጥር የለው።
የማረካችሁት ሰው አለ
ከነ ማስረጃው በተጨባጭ ከመርሰቤት ከኬንያ መጥቶ ተደራጅቶ መጥቶ ህዝቡን ለማጥቃት የመጡ የተያዙ ከነ እንትናቸው አለ። በዚህ ላይ ደግሞ ግጭት ከዚህ በፊት ነበረ። የነበረው ግን በአርብቶ አደር ሌቭል ላይ ነበረ እንትን ነው። ወዲያውኑ ከ ግጦሽና ከዋጋ የተነሳ ነው ያ በአካባቢ የሚፈታ ነገር ነው። 97ቱ ሪፈረንደም ከማንም በላይ የኢትዮጵያ ሶማሌ ህዝብ ያከብሯል፣ ወደፊትም ለተግባሩም እየሰራ ነው፣ አሁንም ይሄድበታል። ምንም ከዚህ ጋር የሚገናኝ ነገር የለም።
አቶ ኢድሪስ ግን አሁንም ቢሆን ከኦሮሚያ ገበሬዎች ከኦሮሚያ አርብቶ አደሮችም የሚሰማው አሁን የህዝብ ለህዝብ ግጭት የለም። የሶማሌ ህዝብ ራሱ አጎራባች ያለው አሁን ለምሳሌ በሜሶ ያለው ህዝብ ልዩ ኃይል ነው፣ ዘመናዊ መሳሪያ የታጠቀ ነው። እኛ ግን በበኩላችን ያለንን መሳሪያ ከብትም እናግድበትን መሳሪያ ይዘን ነው ተጠራርተን ክልላችንን እየተከላከልን ያለ ነው። የደረሰን ሰው የለም ነው የሚሉት።
ይኸውልሽ ቀላሉ ነገር ማህበረሰቡ ላልሽው ግለሰቦችን ባናገርሽ መንገድ ልታናግሪ ያምላቸውን ቦታዎች እንዳለ ደውለሽ ማግኘት ትችያለሽ። ህዝብ ለህዝብ ሰላም ነው፣ አሁንም ሰላም ነው፣ ወደፊትም ሰላም ይሆናል። ምንም ጥርጥር የለው። በከፍተኛ አመራር እየተሰራ ያለውን ስራ ለማደናቀፍ አገሪቷን ለመበጥበጥ የተዘጋጀ ኃይል ይሄ ነው ችግር እየፈጠረ ያለው፣ ጥቃትም እየፈጠመ ያለው። ጥሩ። በእናንተ በኩልም ማህበረሰቡ ወርዳችሁ አሁን ግለሰቦች ደውለው እንዲያሉን ነው ነው ይሄ የምትሉትን ነገር በዚህ በኩል ያለውን ደግሞ በእኛ በኩል ያለውን ደግሞ ማህበረሰብ ራሱን ዲፌንስ እያደረገ እንደነበረና የሚለውን ነገር ራሱ ያስረዳቸዋል። በቆሰለ የተቃጠለ ቤት የተቃጠለ ከተማ የወደመ ከተማ ውስጥ የተቀመጡ ሰዎች አሉ። ስለዚህ እነዚህም ደውላችሁ ማግኘት ትችላላችሁ።
ከእርሶ እንግዲህ የምጠይቀው ምንድን ነው፣ እስካሁን የኦሮምኛ ክፍል ጥሪ ያገኛል ከኦሮሚያ ክልል። ስለዚህ እርሶ አሁን እንደገና ቀጠሮ እናርግና ቤታቸው ተቃጠለ፣ አሁን እርሶ ባሉት በኦነግ ተወረርኩ የሚለውን ኃይል
የኦነግ አመለካከትና አስተሳሰብ ያላቸው አላማ የሚያራምዱ ናቸው። አስተሳሰብ ነው በቃ። ፌዴራሊዝምን፣ ህገ መንግስቱን፣ አገሪቷ ሰላም እንዳትሆን፣ ህዝቡ ሰላም እንዳይሆን የማስከበር ስራ የሚሰሩ አካላቶች ናቸው። ግልጽ ነው እኮ አቅጣጫ የተሰጠ በሳምንት በወር ተከፋፍሎ እኮ ጆሃር በግልጽ እኮ ሲያስቀምጥ ነበር። እዚህ ደረሱ፣ እዚህ ሆንን እየተባሉ ይሄ አቅጣጫ የሚወርድላቸው ነው። ተቀመጡ፣ ተነሱ የሚባሉ
አቶ ኢድሪስ የተምታታ ነገር ነው አሁን የነገሩኝ። ቅድም የኦነግ ኃይል ናቸው ነው ያሉት። አስተሳሰብ እንግዲህ ከሆነ
አስተሳሰብ የሚያራምዱ ክቱን ያላቸው ያንን እየተገበሩ ያሉት ጸረ ሰላም ኃይሎች ናቸው ነው።
ያ ማለት እንግዲህ እኛ ስናነጋግር የቆየ ነው የኦፒዲኦ የወረዳና የዞን ባለስልጣናትንም ስለሆነ እነኚህም ሰዎች የኦነግ አስተሳሰብ አላቸው ማለት ነው።
አመራሩን አላልኩም። ድርጊት የሚፈጽመው አመራር ሳይሆን የታጠቀ ኃይል ነው። አመራር አልታጠቀ፣
አመራር እየተገደለ ነው እኮ። ዛሬ እኮ መጀመሪያ ጥያቄን ያነሳ ሁሎት በተገደሉ ሰውዬ ስም እኮ ነው። አቶ ሳላድ መሐመድ የተባሉ ተገደሉ።
የተነገረሽ መረጃ ምን ያህል እውነት ነው እኮ?
እኔ አሁን መረጃ ላይ ቆሜ ነው የማነጋግሮት። ላለፉት 10 ቀናት በተከታታይ እዚህ አካባቢ ጉጂ ድረስ የሞቱ ሰዎች ከሞያሌ እስከ ጉጂ እስከ ጎፋ እስከ ጭናቅሰን ያሉትን ስንዘግብ ነበር። በየቀኑ 10 ሰው፣ 12 ሰው፣ 9 ሰው ሞተ ነው የሚባለው። ይሄንን እንግዲህ ዝም ብለን ጆሮ ዳባ ልበስ ብለን መቀመጥ አንችልም። በየዕለቱ ደግሞ ለእርሶ መስሪያ ቤት ስንደውል ነበረ፣ ለሶማሌ ክልል ለራሳቸው ለፕሬዝደንቱ ሳይቀር
ወደ እኔ አልደወላችሁም
ለፕሬዝደንቱ ሳይቀር ስንደውል ነበርና አሁን እርሶ ደውለው ለማነጋገር ፈቃደኛ ስለሆኑ በጣም ነው የምናመሰግነው። እርሶም ደግሞ ይቅረቡና ከአቶ አዲሱ አረጋ ጋራ እናወያያቸው።
በጣም ጥሩ። ይሄ ዋናው ለአንድ ሀገር ሰላምና ለህዝብ እድገት ነው። ሁላችንም እየሰራን ያለው አንድ ሀገር ነው ያለን። ከዚህ አንጻር ምንም ችግር የለም። እንደ ሁለቱም ክልሎች መንግስት በሁለቱም በኩል የገመገም ነው ይሄ ነገር የሰላሙን እንቅፋት የሆኑትን ግለሰቦች ወደ ፍርድ እንዲመጡ ሁለታችንም የምንሰራበት አካሄድ ስላለ ባላንስድ በሆነ መንገድ ይሄን ነገር ለህዝብ ብታደርሱ።
ባላንስድ ለመሆኑ በየጊዜው ከኦሮሚያ ኢንተርቪው በሰራን ቁጥር የእናንተ መንግስት መልስ ፍለጋ በየጊዜው እንደውላለን። በምንደውልበት ጊዜ ደግሞ እንዘግባለን። እንዲደውለን አላገኘንም። አሁን እርስዎ ለመነጋገር ፈቃደኛ ኖት? ስለዚህ መቼ ልደውልሎት ከአቶ አዲሱ አረጋ ጋር እንዲቀርቡ?
በጣም ጥሩ። ጊዜን አይቼ በሚመቸኝ ጊዜ እነግራቸዋለሁ።
በጣም ነው የማመሰግነው። የሶማሌ ብሔራዊ ክልል መንግስት
በጣም አመሰግናለሁ። እንኳን አደረሳችሁ ለአዲሱ አመት 2010። ሁላችንም ለመላው ኢትዮጵያ በውጭም ሀገር ውስጥ ለሚኖሩ እንኳን አደረሳችሁ።
እሺ፣ አመሰግናለሁ አቶ ኢድሪስ እስማኤል።
ትዝታ የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ አዲሱ አረጋንም ዛሬ አግኝታ አነጋግራ ነበር። የሶማሌ ክልሉ አቻቸው አቶ ኢድሪስ ኢስማኤል የሰነዘሯቸውን ሐሳቦችና ሌሎችም የሰሞኑን ችግሮች አንስተታላቸው ነበር። ያዳምጡት።
ጤና ይስጥልኝ አቶ አዲሱ።
ጤና ይስጥልኝ ዝብታ፣ እንዴት ነሽ?
እግዚአብሔር ይመስገን በጣም ደህና ነኝ።
እግዚአብሔር ይመስገን እኔ ሰላም ነኝ።
ስለ ትብብሮ በጣም አመሰግናለሁ።
እሺ፣ እኔ አመሰግናለሁ። ችግር የለም።
ፌስቡክ ላይ ወጣ ስለተባለው የእርሶ ጽሁፍ በቅድሚያ ልጠይቆት፣ ኦሮሚያ ውስጥ ገብተው የሚዋጉት የሶማሊያ ሪፐብሊክ ተዋጊዎች ናቸው የሚል እንደውም በሻለቃ ደረጃ ያሉ ወታደሮች እንደሆኑና የመታወቂያ ካርዳቸው ጭምር ፌስቡኩ ላይ እንደለጠፉ ነው የሚነገረውና ይሄ እውነት ነው?
አዎ፣ በመጀመሪያ ደረጃ የኦሮሚያና የኢትዮጵያ ሶማሌ አዋሳኝ አካባቢ እየሆነ ያለው ነገር ትክክለኛው ጉዳይ ምንድን ነው የሚለውን በደንብ ህዝባችን መጨበጥ አለበት። አንዳንድ ሁኔታዎች ላይ ህዝቡ ከህዝብ የተጋጨ አስመስሎ የማቅረብ የተሳሳቱ ሁኔታዎች አሉ። ይሄ ትክክለኛ እንዳልሆነ በደንብ ሊሰመርበት ይገባል። ሚዲያው ይህንንም አበክሮ ድምጻችንን ለህዝቡ ሊያደርስ ይገባል። የኦሮሞና የሶማሌ ህዝብ ለረጅም ዘመናት በፍቅር በአብሮነት በወንድማማችነት የኖረ ህዝብ ነው። አንዱ የሌላውን ቋንቋ የሚናገር ተመሳሳይ ስነ ልቦናና የአኗኗር ሁኔታ ያላቸው ህዝቦች እንደሆኑ አሁንም በሁለቱ ህዝቦች መካከል ምንም ቅራኔ እንደሌለ ሊታወቅ ይገባል። አንዱ መሰረታዊ ችግር ይሄ ነው። ሁለተኛው ነገር ኦሮሚያና በሶማሌ አዋሳኝ አካባቢዎች ላይ እየደረሰ ያለው ጉዳትን በሚመለከት የአስተዳደር ወሰን ጉዳይን አስመስሎ የማቅረብ ሁኔታዎች አሉ ማለት ነው። በእርግጥ ከዚህ በፊት የሁለቱ ክልሎች የአስተዳደር ወሰን ቦታዎች በአግባቡ ካለመካለላቸው ጋር ተያይዞ የግጭት መነሻ ቦታዎች እንደነበሩ ይታወቃል። ይህንን የኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደር ወሰን ቦታዎች የግጭት መነሻ ቦታዎች መሆን የለባቸውም፣ የህዝቦች ወንድማማችነት የሚረጋገጥበት የልማት ማዕከላት መሆን መቻል አለባቸው የሚል አቋም ወስዶ ከፌዴራል መንግስትና ከአጎራባች ክልሎች መንግስታት ጋር በመነጋገር የአስተዳደር ወሰን ጉዳዮችን እልባት ሰጥቷል። በዚህም ሂደት ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከአማራ፣ ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስታት ጋር ያሉ ጉዳዮችን ህብረተሰቡን በማሳተፍ ከክልል መንግስታትና ከወንድም ህዝቦች ጋር በመቀራረብና በመነጋገር ፈጥቷል። ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ጋር የተያያዘውም የ1997 የተካሄደው ህዝበ ውሳኔ በቶሎ መሬት ላይ ወርዶ ተግባራዊ ካለመደረጉ ጋር ተያይዞ እነዚህ አስተዳደር ወሰን ቦታዎች የግጭት መነሻ ሆነው ስለቆዩ የ1997 ሪፈረንደም ተግባራዊ እንዲደረግ የሚል ስምምነት ተፈራርመን በተግባር ገብተናል። ስለዚህ ከአስተዳደር ወሰን ጋር የነበሩንን ውዝግቦች ፈተናል ማለት ነው። ከዛ ባለፈ መሬት ላይ አውርደን ከ75% እስከ 80% የሚደርሱ ውዝግብ የነበረባቸው ቀበሌዎችን የማካለል ስራ አጠናቀን ይሄንበት ሁኔታ ነው ያለው።
አቶ አዲሱ፣ የሶማሌ ክልል የኮሚኒኬሽንስ ኃላፊ አቶ ኢድሪስን ትላንትና አነጋግረን ነበረ። እኛ ራሳችንን እየተከላከልን ነው፣ ወረራ ነው የተካሄደብን ነው የሚሉት። ማን ነው የወረራችሁ? ከኦሮሚያ መንግስት ነው ወይ ወረራ የተቃጣባችሁ? ከኦሮሚያ ክልላዊ መንግስት ነው ወይ ስንል፣ አይ አይደለም፣ በጀዋርና በኦሮሞ ነጻነት ግንባር የተቀሰቀሱ ኃይሎች ናቸው የሚወጉን ነው የሚሉት። እርስዎ እንዴት ይገልጹታል? ምንድን ነው የሆነው? በየዕለቱ 10 ሰው ሞተ፣ 12 ሰው ሞተ፣ ከኦሮሚያ በኩል ስንዘግብ ቆይተናል። ለመጀመሪያ ጊዜ ነው አቶ ኢድሪስ ትላንትና በሶማሌ ክልል በኩል ያለውን አመለካከት የሰጡን። ወረራ እየተከላከልን ነው የሚሉት እና ተጨባጭ ሀሳቡን ይስጡኝ። ምንድን ነው የሆነው?
እየሆነ ያለው አቶ ኢድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው። አሁንም እያካሄዱ ያሉበት ሁኔታ ነው ያለው። በዚህ ማስረጃ ማን ነው? በየአካባቢው ያለው ህዝብ መቼም አይዋሽም። የኦሮሞ ሰፊ ህዝብ ሊገልጽ ይችላል። ይሄ ደግሞ የሶማሌ አስተዳደር ወሰን ተወረናል የሚሉ ከሆነ ቁምቢ የሶማሌ አስተዳደር ወሰን ነው ወይ? ቁምቢ ከተማ ድረስ እየመጡ ነው የልዩ ፖሊስ ኃይሎች። ሜሶ ከተማ ድረስ እየመጡ ነው። ሞያኔ ወረዳ ጫሙክ ድረስ እየመጡ ነው እና ይህን ነገር እያደረሱ የነበረው ይሄ በእኛ በኩል ተጨባጭ አይደለም፣ ተቀባይነት የሌለው ጉዳይ ነው። እኛ ወረራ ስለመካሄዱ ህዝቡም ደግሞ ራሱን በመከላከል ባደረገው ሂደት ውስጥ
የልዩ ፖሊስ አባላት፣ የሶማሌ ክልል የሚሊሻ አባላት ቁጥጥር ስር አውሎ በተጨባጭ ለማንም ማሳየት የሚችለው አቶ ኢድሪስም ራሱ መጥቶ ማየትና ማረጋገጥ የሚችለውን ነገር ማሳየት ይቻላል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ኦኤልኤፍ የሚባል ኃይል ታጥቆ እንቅስቃሴ የሚያደርግበት አንድም ቀበሌ ኦሮሚያ ክልል ውስጥ የለም። እኛ በእኛ በኩል በእነዚህ ኃይሎች ቅድም በጠቀስኳቸው ኃይሎች የተደረገውን ህዝብ ላይ የደረሰውን ጥቃት በማስረጃ በዝርዝር ማቅረብ እንችላለን። ዝርዝሩን ደግሞ የሚያጠና ቡድንም ችግሮች ወደ ተከሰቱበት አካባቢዎች ልከናል። ይህንን በዝርዝር ለህዝባችን ወደፊት የምናሳውቅ ይሆናል። ኦኤልኤፍ ጀዋር የሚለው ነገር ካለ እሱ ማስረጃውን አቅርቦ ዲፌንድ ማድረግ ይችላል። ተጨባጭና እውነታው ግን ምንም የተደረገ ወረራ የለም። የኦሮሞ ህዝብ በጣም ሰላማዊ ህዝብ ነው። የኦሮሚያ ብሔራዊ ክልላዊ መንግስት በህዝቦች ወንድማማችነት በጽኑ የሚያምን መንግስት ነው። አንድም ሰው አንድም ኦሮሞ በቀዩ መሞት የለበትም ብሎ እንደሚያምን ሁሉ የኢትዮጵያ ሶማሌ ዜጋም ወንድም ህዝብ እንደመሆኑ መጠን መሞት የለበትም ብሎ የሚያምን ኃላፊነት የሚሰማው መንግስት ነው። ከዚህ በመነሳት በመንግስት በኩልም የሚደረግ የመውረር ነገር በፍጹም የለም፣ ሊኖርም ሊታሰብም አይችልም። እንደገና ደግሞ የታጠቁ ኃይሎች ናቸው ተብሎ የሚፈረጁ አካላት በፍጹም ኦሮሚያ ውስጥ አንድም ትጥቅ ይዞ የሚንቀሳቀስ አካል በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የለም። አለ ከተባለ ማስረጃው ቀርቦ ልንነጋገር እንችላለን። እንደገና ደግሞ ባለፈው ጫሙክ ላይ ወያኔ ላይ በተፈጸመው ጥቃት የተሳተፉ በህዝቡ ተሳትፎ የተያዙ ሹዴ ኬሮ አብዲ የሚባል ሰው የሶማሌ ናሽናል አርሚ ማለት ነው፣ የሞቃዲሾ ሶማሌ ናሽናል አርሚ መታወቂያ የያዘ ሰው ተይዞ ነው ያለው ማለት ነው። አሁን በኦሮሚያ ጸጥታ አካላት እጅ ላይ ነው ያለው። እሱ በደንብ ዲቴሉ ተጣርቶ ወደፊት የሚታወቅ ነው የሚሆነው።
አቶ ኢድሪስ እንግዲህ አስተባብለዋል እኚህ በፌስቡክ ላይ ወጡ የተባለውን ከሶማሌ ሪፐብሊክ መታወቂያ ይዘው ተገኙ በውጊያው ላይ ስለተባሉ ሰው ፎቶሻፕ የተደረገ ነው ብለው ትላንት በቃለ ምልልስ ሰጥተውኛል። እዚች ላይ አጭር መልስ ይስጡኝ።
ምንም ፎቶሾፕ የተደረገ አይደለም። አቶ ኢድሪስ ራሱ መጥቶ በእኛ ቁጥጥር ስር ነው ያለው። አቶ ሹሜ ኬሮ አብዲ የሚባለው መጥቶ አይቶ ማረጋገጥ ይችላል። የሚዲያ ሰዎችም መጥቶ ማረጋገጥ ይችላሉ። ይህን ይባል
አንድ ሌላ ጥያቄ የማቀርብሎት በእንደዚህ ሁለት ክልሎች መካከል እንዲህ ውጊያ ሲካሄድና በየዕለቱ 10-12 ከዛም በላይ ሰው ሲሞት ፌዴራል መንግስት ያወጣው መግለጫ የለም እኛ እስከምናውቀው ድረስ። እናንተ ለፌዴራል መንግስት አመልክታችኋል ወይ? ለኢትዮጵያ ፌዴራል መንግስት ሁለታችሁንም ለሚያስተዳድረው?
ያው ከዚህ በፊትም በአስተዳደር ወሰን ጋር ተያይዞ ባሉ አለመግባባቶች አመቱን በሙሉ ግጭቶች ሲፈጠሩ ነው የነበረው። ሰላማዊ ዜጎች ህይወት አካልና ንብረት ላይ ጉዳት ሲደርስ እንደ ስለነበረ የፌዴራል መንግስት ይህንን ጉዳይ በዝርዝር ያውቃል። በሰላማዊ ዜጎች ላይ ጉዳት እንዳይደርስ ከማድረግ አኳያ ከፍተኛ ሚና ሲጫወት ነው የነበረው። የፌዴራል መንግስቱ ስራ ያሉ ጸጥታ አስከባሪ አካላት የፌዴራል ፖሊስን ጨምሮ የመከላከያ ሰራዊቱ ሰላምን ከማስከበር በዚህ ግጭት ውስጥ የሚሳተፉ አካላትን ቁጥጥር ስር ከማድረግ ጀምሮ በርካታ ስራዎችን ሰራ ቆይቷል። ስለዚህ የፌዴራል መንግስት ማወቅ ብቻ ሳይሆን ክቡር የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር አቶ ነገሪ ሌንጮም በዚህ ጉዳይ ላይ የአዲስ አመት ዋዜማ ዕለት ይመስለኛል፣ ቀኑን እርግጠኛ ባልሆንም መግለጫ ሰጥተዋል። ስለዚህ የፌዴራል መንግስቱም በአግባቡ ያውቃል። አብረን ነው ስንሰራ የነበረው። አሁንም በደንብ አዌር ናቸው። የፌዴራል መንግስት የጸጥታ አካላት ፌዴራል ፖሊስም እንደገና ደግሞ የመከላከያ ሰራዊትም በአካባቢው አለ። ስለዚህ አሁን እየተደረገ ያለው እንቅስቃሴ በህዝቦች ላይ ጉዳት እንዳይደርስ በወደፊትም በቀጣይነትም ተጣርቶ በዚህ ሁኔታ ውስጥ ተሳታፊ የሆኑ አጥፊ አካላት በህግ የሚጠየቁ ከማድረግ አኳያ አብረውን እየሰሩ ያሉበት አግባብ ነው ያለው ማለት ነው።
በተደጋጋሚ ከተለያዩ የኦሮሚያ መንደሮች፣ ከተሞች የምናነጋግራቸው ሰዎች ከሶማሌ ህዝብ ጋር አጎራባች ከሆነ ማህበረሰብ ጋር ምንም ችግር የለንም፣ ልዩ ፖሊስ ግን በፌዴራል ኃይል እየተደገፈ ነው መጥቶ የሚገለን የሚል ስሞታ አላቸው። ለእኛ የሚደርስልን የለም፣ እኛ መሳሪያ የለንም፣ ልዩ ፖሊስ ግን በፌዴራል ኃይል በዘመናዊ መሳሪያ እየታገዘ ነው መጥቶ የሚገለን የሚል ስሞታ አላቸው። እዚህ ላይ መልስ ይስጡን።
እኔ እንደ ኦሮሚያ ብሔራዊ ክልላዊ መንግስት የምናምነው የመከላከያም ኃይል ሆነ የፌዴራል ፖሊሱ የሁሉም ብሔር ብሔረሰቦች ተወካዮች ናቸው። ስለዚህ አንድ ኖብ ነው ሌሎች ላይ ጉዳት ያደርሳሉ የሚል እምነት የለንም ማለት ነው። ከሰራዊትም ውስጥም ሆነ ፌደራል ፖሊስ ውስጥ በግለሰብ ደረጃ በእንደዚህ አይነት እንቅስቃሴ የተሳተፉ አካላት ካሉ ጥቆማው መጥቶልን ከሚመለከተው አካል ጋር ተነጋግረን እነዚህ አካላት በግለሰብ ደረጃ በጥፋታቸው ተጠያቂ የሚሆኑበትን ሁኔታ ወደ ህግ እንዲቀርቡ የማድረግ ስራ መስራት እንችላለን። ነገር ግን አሁን በተጨባጭ እስካሁን ባለንን ክትትል ማለት ነው የፌዴራል ፖሊስ የፌዴራል መንግስት ሰላም አስከባሪ አካላት አንዱን ወገን አግዘው አንዱን ወገን ላይ ጉዳት እንዲደርስ እያደረጉ ነው የሚለውን በመንግስት ደረጃ ለመቀበል ያስቸግረናል ማለት ነው።
ሰሞኑን በሚካሄደው የእርስ በርስ ውጊያ ስለሚጠፋው ህይወት አቶ ነገሪ ሌንጮ ከተናገሩት ውጪ በተጨባጭ ፌደራል መንግስት ምን እያደረገ ነው?
አንደኛው መሰረታዊ ነገር ጥቃት የሚፈጽሙ አካላት ጥቃት በሚፈጽሙባቸው አካባቢዎች ላይ የሰዎች ህይወት አካልና ንብረት ላይ ጉዳት እንዳይደርስ የመከላከል ስራ ነው የሚሰራው ማለት ነው። ስለዚህ የጥቃት አካላትን አስተማርታል። ከዛ ባለፈ ደግሞ የጠሩ ጉዳዮች ማለት ነው አስተዳደሮችን ከማካለል አቋያ ቀሪ ጉዳዮችን በቀጣይ ተነጋግረን የምንፈታ ነው የሚሆነው። እዚህ ጉዳዮች ሲተሳተፉ አካላትን ተጣርተው እንደ የጥፋታቸው ተጠያቂ የሚሆኑበት ሁኔታ ለመጣራት ከኛ ጋር እንደሚሰሩ የምናምነው። ለሚስታን በተጨባጭ እያደረገ ያለው ጥፋት ይህን ይመለስ።
አመሰግናለሁ አቶ አዲሱ፣ በጣም እግዜር ይስጥልኝ።
እኔም አመሰግናለሁ። እሺ፣
በሌላ በኩል ደግሞ ለሶማሌ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ክስ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አደባ ምላሽ ሰጥተዋል።
በዚህ ጦርነት ውስጥ የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የሶማሌ ክልል ቃል አቀባይ ኢድሪስ እስማኤል የሚናገረው ወያኔዎች በል ያሉትን ከነሱ ምክር በመውሰድና በመታዘዝ ነው። የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የኦሮሞ ህዝብ ነው እነዚህን ወራሪዎች ከራሱ ላይ በመከላከል ላይ ያለው እና ይሄ ፍጹም ውሸት መሆኑ ግልጽ ነው። ይህን ጦርነት ለረዥም ጊዜያት በዛ አካባቢ ሲካሄድ እንደነበረ ይታወቃል። የተለመደ ክሳቸውን በኦነግ ላይ የሚያቀርቡት ሌላ አላማ ለማስመሰል ወይንም ደግሞ የኦሮሞ ነጻነት ግንባር እየተዋጋ ነው በማለት ህጋዊ ለማድረግ የሚያደርጉት ጥረት ነው እንጂ የኦሮሞ ነጻነት ግንባር ሰራዊት በዛ አካባቢ የሚያደርገው ምንም አይነት እንቅስቃሴ የለም።
የኦሮሚያ ሚዲያ ኔትወርክ ዲሬክተር አቶ ጀዋር መሐመድም ለተሰማባቸው ውንጀላ የሚከተለውን ብለዋል።
እኔ እንግዲህ ማንም እንደሚያውቀው የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነኝ። እንደ ሚዲያ በዚህ በድንበር አካባቢ የሶማሌ ክልል ልዩ ፖሊስ የሚያደርገውን ወረራ ከዛሬ 3 ዓመት ከተቋቋምንበት ጀምሮ በመከታተል ስንዘግብ እና ስናጋልጥ ቆይተናል። በተለያዩ ጊዜ ውስጥ ጥቃት የሚወስደው ልዩ ፖሊስ መሆኑን በማያሻማ እና በማያከራክር መልኩ ከተገደሉ እና ከተያዙ ወታደሮች የተገኙ መታወቂያዎች እና ሌሎች መረጃዎችን አቅርበናል። ይሄ አስቆጥቷቸው ከሆነ በእንጂ ኦሮሚያ ሚዲያ ኔትወርክ ምንም ጦር የለውም። በዛ አካባቢ እየተንቀሳቀሰ ያለ የተደራጀ ጦር የልዩ ፖሊስ ብቻ መሆኑን የኦሮሚያ መንግስት ቃል አቀባይ፣ የኦሮሚያ መንግስት ሚዲያዎች እንዲሁም ደግሞ የፌዴራል መንግስት በተደጋጋሚ የገለጹት ስለሆነ ከዛም አልፎ ራሱ ግጭቱ መፈታት አለበት ተብሎ ግጭት መኖሩን ታምኖ በመንግስት ደረጃ ግጭት መኖሩ ታምኖ ክልሎች ፕሬዚደንቶች መካከል የተደረገ ወደ ስምምነት የተገባበት እንደሆነ ነው። እዚህ ላይ መጨመር የምፈልገው በዚህ ግጭት ውስጥ በቀጥታ ህዝብ እያስፈጁ ያሉት የልዩ ፖሊስ የእነሱ አዛዥ የሆነው አብዲሌ፣ ከእነሱ ጀርባ ደግሞ ያሉት የህወሀት ጀኔራሎች ናቸው። ተጠያቂ መሆን ያለባቸው እነሱ ናቸው እንጂ ከኛ ወገን ሀቁን ከማጋለጥ በስተቀር እየሰራ ነው ምንም ነገር የለም።